Voice of America.
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
በእውነት ሰው መሆናችን ሁልጊዜ ማየት በጣም አስፈላጊ ነገር ነው። በሰው ላይ ጥቃት የሚደርሰው በእስላምነቱ ወይም በክርስቲያንነቱ አይደለም፣ ሰው በመሆኑ ነው። የሚገርፈውና የሚያሰቃየው ሰው እንኳን ራሱ ወንድሙንና እህቱን በሚገርፍበት ምግብ በሚከለክልበት ጊዜ ራሱንም እየቀጣ እንደሆነ ህሊናውን አሳልፎ ለመከራ እየሰጠ እንደሆነ ሊያስብ ይገባል።
መጋቤ ሐዲስ ልዑለ ቃል አካሉ ይባላሉ።
በሲያትል የክብረ ቅዱሳን መድኃኔዓለም ቤተ ክርስቲያን አስተዳዳሪ ናቸው።
በቅርቡ በጀመርነው የአገር ጉዳይ የመወያያ ርዕስ ዙሪያ ከስልጡን አስተያየት ላይ የወሰድነው ነው።
እኔ ራሴ ፊደል በእንጨት እንደዚህ እየተቆጠረ አግዝ ለጊዜ እያልኩ ነው የተማርኩት። አሁን ባለን ቴክኖሎጂ ባለን እውቀት ለምን ልጆቹ አይማሩም በሚለው ተነሳሳን። የእኛ ፊደሎች ደግሞ በቁጥራቸው እጅግ በጣም ብዙዎች ናቸው። ወደ 126 ፊደሎች አሉ እዚህ ውስጥ። እያንዳንዱ ፊደል ኤሌክትሮኒክስ ሰርኪዩት ከስፒከሩ ጋር ማገናኘት አለብን። መጀመሪያ ፊደሉ ተቀረጸ፣ ከዛ በኋላ ድምፅ ተቀርጾ ሁለቱን አገናኝተን ነው
ለመጀመር። ሀ ደህና ሁኑ።
አሁን ከዚህ በኋላ ተነካው አይሰራም።
ስለ ጥበብና ጥበበኛው
ከፎቶግራፍ ጥበብ ባለሙያው ዮሐንስ አስረስ ጋር በተለያዩ የፎቶግራፍ ስራዎቹ ዙሪያ የጀመርነው ወግ
ዛሬ በጥበባዊ ጉዞ ላይ ያተኩራል።
በፋሽስት ጣሊያን ለተሰዉት የኢሉባቦር ጠቅላይ ግዛት ሊቀ ጳጳስ ለነበሩት ለብፁዕ አቡነ ሚካኤል
የኢትዮጵያው ቅዱስ ሲኖዶስ የሰማዕትነት ማዕረግ ወይም ክብር ሰጥቷል።
አንድ ሰው የሰማዕትነት ማዕረግ ተሰጠው ሲባል ምን ማለት ነው? መልሱን ከአንድ የቤተ ክርስቲያኒቱ ሊቅ አግኝተናል።
ሌሎችም መሰናዶዎች አሉን። ለምሳሌ
ምን?
የወይን ጉዳይ። ወይን ያስተፍስህ?
ተው።
ምን አጠፋው አዲሱ?
ያስተፍስህ አይደለም
ያበርህ ነው። ታዲያ
ኧረ በፈጠረ ባካሉላ ታገሰኝ ትንሽ። ንጉሴ አክሊሉ በኋላ ሲመጣ ይገላግለናል።
መልካም አዲሱ። የብዙዎች መነጋገሪያ የሆነው 45ኛው የዩናይት ስቴትስ ፕሬዚዳንታዊ ምርጫ
ከነገ ወዲያ ማክሰኞ ይካሄዳል።
የጉዳዩ አነጋጋሪነት እኛን የሚያገል አይመስለኝም አዲሱ።
አገለንም። እናም ወደ ኋላ ላይ ጥቂት እንዋይበታለን።
ከሁሉ በፊት ግን አክብሮት የተመላበት ሰላምታችን ይድረስልን አድማጮች።
ንጉሡ ታምሬ የሚመራው የአንድ ሰዓት የአየር በረራ ተጀምሯል። እንግዲህ
አብራሪዎቹ ደግሞ እኔ አሉላ ከበደና
እኔም አዲሱ አበበ ነን።
ለዛሬ እሁድ ጥቅምት 27 2009 ዓ.ም የተዘጋጀው የዓለም ዜና ይቀድማል። እንሆ
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ ምርጫ ተነጎዲያ ማክሰኞ ይከናወናል። ከዚያ በፊት ባለው ጊዜ ታዲያ ዲሞክራቲክ ፓርቲው ፕሬዚደንታዊ እጩ ሂለሪ ክሊንተን እና ሪፑብሊካኑ ተፎካካሪያቸው ዶናልድ ትራምፕ ማንን እንደሚመርጡ እስካሁን ያልወሰኑ መራጮችን እኔ ነኝ የምሻላችሁ ብለው ለማሳመንና ደጋፊዎቻቸውንም ማክሰኞ ዕለት ወጥተው ድምፅ እንዲሰጡ ለመቀስቀስ ዛሬም በተለያዩ አካባቢዎች ዘመቻቸውን እያካሄዱ ናቸው። አገር አቀፍ የመራጭ ድጋፍ ግምገማዎች የቀድሞዋ የውጭ ጉዳይ ሚኒስትር ክሊንተን እንደ ልብ ተናጋሪውን ቱጃሩን ትራምፕን በጠባብ ድምፅ ብልጫ መምራታቸውን ቀጥለዋል። አብዛኞቹ የሕዝብ አስተያየት ተንታኞች ሚስስ ክሊንተን እንደሚያሸንፉ ነው እየተነበዩ ያሉት። ይሁን እንጂ በእነዚህ የምረጡኝ ዘመቻ የመጨረሻ ሰዓታት በተቀራረበ ድጋፍ ድምፅ እየተፋለሙ ባሉባቸውና ለወትሮ ዲሞክራቶችን በሚመርጡ አካባቢዎች ትራምፕ ተሯሩጠው ብዙ ገንዘብም አፍስሰው ከነጠቋቸው አሸንፈው ዋይት ሀውስ ሊገቡ እድል የላቸውም ማለት አይደለም እየተባለ ነው። የሰሞኑ አገር አቀፍ ግምገማ ጥንቅር 2 ወይም 3% የሚመሩት ክሊንተን የመጀመሪያ የዩናይትድ ስቴትስ ሴት ፕሬዚደንት ሆነው ታሪክ ሊሰሩ ይመስላል። ዋሽንግተን ፖስትና ኤቢሲ ኒውስ ያካሄዱት የኋለኛው አብይ የድምፅ ግምገማ ደግሞ 48-43 እየመሩ እንደሆነ ነው የሚያሳየው። ትናንትና ዶናልድ ትራምፕ ቅዳሜ ኔቫዳ ክፍለ ግዛት ሪኖ ከተማ የምረጡኝ ዘመቻ ላይ ሳሉ መሳሪያ የያዘ ሰው አለ ተብሎ በተፈጠረ በኋላ ግን ሐሰት ሆኖ በተገኘ ግርግር ምክንያት የደህንነት ጠባቂዎች ተሯሩጠው ከመድረኩ አፋፍሰው ወደ ጀርባ እንደወሰዷቸው ታይቷል። አንድ ሰው ከአዳራሹ ታጅቦ ሲወሰድ የታየ ሲሆን ትራምፕ ከጥቂት ጊዜ በኋላ ወደ መድረኩ ተመልሰው ንግግራቸውን ቀጥለዋል። ተጠርጣሪው ላይ ሽጉጥ እንዳልተገኘበት የደህንነት አገልግሎት ሰዎች መናገራቸውን ሮይተርስ ዘግቧል። በማዕከላዊዋ የሶማሊያ ግዛት ጋልካዮ በፑንትላንድና ጋልሙዱግ የመንግስት ኃይሎች መካከል ተኩስ አቁም በተቋጠረ በቀናት ውስጥ ውጊያው አገርሽቶ ቢያንስ 24 ሰዎች ተገደሉ፣ ከ80 የሚበልጡ ደግሞ ቆስለዋል። ምስክሮች እንዳሉት ዛሬ እሁድ ማለዳ በከተማዋ በስተምዕራብ አካባቢ በተቀሰቀሰው ከባድ ውጊያ በከባድ መሳሪያና አዳፍኔ ነው የተታኮሱት። በዩናይትድ ስቴትስ የሚታገዙት የኩርዶችና የሶሪያ ተዋጊዎች የእስልምና መንግስት ነኝ የሚለውን ቡድን ጠንካራ ይዞታ ራካን ሊያስለቅቁ ጥቃት መክፈታቸው ታውቋል። በመጨረሻም የስፖርት ዜና አለን። ኤርትራዊው አትሌት ግርማይ ገብረስላሴ የኒውዮርክ ማራቶንን አሸነፈ። በዓለም አቀፍ መድረክ ሁለተኛውን የወርቅ ሜዳሊያ ለሀገሩ ያስገኘው ግርማይ ገብረስላሴ ዛሬ የተካሄደውን የኒውዮርክ ማራቶን ያጠናቀቀው 2:07:51 በሆነ ጊዜ ነው። ኬንያዊ አትሌት ሉቃስ ሮቲች ሁለተኛ፣ አሜሪካዊው አብዲ አብድራህማን ሶስተኛ ሆነው ጨርሰዋል። በሴቶች ኬንያዊቱ ሜሪ ኪታኒ አንደኛ ስትሆን የሀገሯ ልጁ ካሊ ኬፒየጎ እና አሜሪካዊቱ ሞሊ ሃድል ሁለተኛና ሶስተኛ ሆነው ጨርሰዋል። ኢትዮጵያውያኑ አሰለፈች መርጊያና አያንቱ ደቀበው ደግሞ ስድስተኛና አስረኛ ሆነው ጨርሰዋል። ሂደቱን ከኒውዮርክ ሶሎሞን አባተ እየተከታተለ ነው። ነገ ማታ ዝርዝሩን ያቀርባል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ዝግጅቱ የራዲዮ መጽሔት
በራዲዮ መጽሔት የጊዜ ሰሌዳ መሠረት
አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ ሀገር ማለት ልጄ ሀገር ማለት እንዳይመስልሽ የተወለድሽበት ቦታ የተወለድሽበት አፈር እትብትሽ የተቀበረበት ቀድመሽ የተነፈስሽው አየር ብቻ እንዳይመስልሽ። አገር ረቂቅ ነው ቃሉ፣ አገር ውስብስብ ነው ውሉ። አገር ማለት ልጄ፣ አገር ማለት ምስል ነው በሕሊና የምታኖሪው።
ከማማ ማኅፀን ከወጣሽበት ቀን ጀምሮ በጠባሹ ጡት ወይም ጡጦ፣ በዳሽበት ደጃፍ፣ በወደቅሽበት ፈፋ፣ በተማርሽበት ትምህርት ቤት፣ በተሻገርሽው ጅረት፣ በተሳልሽበት ታቦት ወይ በተማጽንሽው ከራማ፣ በእውቀትሽና በሕይወትሽ፣ በእውነትሽና በስሜትሽ የምትቀበዩ ምስል ነው በሕሊናሽ የምታኖሪው።
ስትወጅ ሰንደቅ ታደርጊው፣ ቢያስጠላሽ የማትቀይሪው። አገር ማለት የእኔ ልጅ፣ አገር ማለት ቋንቋ ነው በአንደበት አይናገሩት፣ በጆሮ አዳምጡት። አማርኛ፣ ኦሮምኛ፣ አፋርኛ፣ ቅማንትኛ፣ ጉራጌኛ ወይ ትግርኛ ብለው የማይፈርጁት የኔ ልጅ። አማራውና አፋሩ፣ ኦሮሞው፣ ሲዳማው ጉራጌኛሽን ባይሰማ ያልገባው እንዳይመስልሽ ሐዘን ደስታሽን ያልተጋራ። የየልቦናችንን ሐቅ ፍንትው አድርጎ እያሳየ ሕዝቦችን ከሰንደቃቸው አስተሳስሮ ያቆየ ሀገር ቋንቋ ነው ልጄ፣ የሁለንተናሽ መስታወት፣ ሲከፋሽ ትሸሸግበት፣ ሲደላሽ ትኳኳይበት የኔ ልጅ።
አያት ቅም አያትሽ ሰላም ሲሆን ከወልቂጤ ከአድማስ ማዶ ሸቅጦ ሲያቀና አውረቱን ለእኔና ላንቺ መኖሪያ ሲያቀና ቄና ቤቱን አገር ጠላት ሲደፍራትም ጦሩን ሰብቆ እየፎከረ ከኦሮሞው ከትግሬው ከአፋሩ ከወላይታው ከሁሉም የጦቢያ ልጆች አጥንቱን እየማገረ አገር ይሉት መግባቢያ ሰንደቅ ይሉት መለያ ሲያቆይልሽ በጉራግኛ የማትገልጪው በጎጥ የማትገድቢው ስንት አለ ታሪክ መሰለሽ። እና የኔ ልጅ ለዚህ ነው ሀገር ይሉት ቋንቋ ላንቺ የሚያስፈልግሽ ከወልቂጤ አድማስ ማዶ ለተሳሰረ ታሪክሽ ለተወጠነው እድገትሽ
እና ልብ በይ ልጄ ሀገር ማለት ቋንቋ ነው ባንደበት አይናገሩት በጆሮ አዳምጡት ከሁሉም በላይ ልጄ ተፈጥሮ ከቸረው በረከት የላቡን ፍሬ የሚበላ ሀገር ማለት ወገን ነው የኔ የምትዩ ቀለላ ትመክበት ጥሪት ትደምቅበት ብርሃንሽ የስብእናሽ ግማሽ ውል ወገን ነው ማህተምሽ ዜጋው ነው ልጄ ሀገርሽ መሬትማ የኔ ልጅ
የኔ ልጅ በእምነትሽና እውቀትሽ ከለለሽ ካላበጀሽው ለድገትሽ ውጥን ካልሆነ ለተስፋሽ ካልተመገብሽው መሬትማ ባዳ ነው ለዓለማው የሚለማ ለተስማማው የሚስማማ ጅረቱም ግድ የለውም ቦይ ለማሰለት ይፈሳል ተራራውም ደንቆሮ ነው ለቦረቦረው ይበሳል መሬቱ አይደለም የኔ ልጅ እድርተኛ ነው አገርሽ ስትቸገሪ ታድጎ ስትታመም ያስታሞ ስትሞቺ አፈር ያለብስሽ በጅሽ ያለህ ብሩህ ጽጌ ሰው ነው ልጄ ሀገርሽ ወገን ነው ልጄ ሀገርሽ እና የኔ ልጅ
ሀገር ረቂቅ ነው ቃሉ ሀገር ውስብስብ ነው ውሉ ሀገር ማለት በጣሚ ዶክተር በድሉ ወቅጅራ የሳምንቱ ምርጥ ግጥም ዝግጅታችንን ጀምረናል።
ይቅር በሉ ይቅር በሉ ይቅር በሉ ይቅር ተባባሉ
የምታወሳው እቺ መዝሙር አዲሱ የማነች ከየት ተገኘች?
ተገኘች ካለችበት ቀሴስ ሚስጥሩ ታፈረ በቅርቡ ካወጡት ሁለተኛ ሲዳቸው ያገኘዋት ነች።
እናመሰግናለን። የአገር ጉዳይ የማያሳስበው ሰው ይኖር ይሆን?
አራ ይመስለኝም ያሳስባል እንጂ አሉላ ትልቁንም ትንሹንም
ካህኑንም ሼሁንም
ሳአሊውንም ድምጻዩንም
ገበሬውንም ነጋዴውንም
ጋዜጠኛውንም ደራሲውንም ሁሉ ያሳስባል።
በተለይም ሰላም ሲታጣ
ፍትህ ተጓደለ የሚሉ ዜጎች ሲበዙ
የሰው ልጅ መብት በአደባባይ ተጣሰ ተብሎ ሲዘገብ
ክቡር የሆነው የሰው ልጅ ህይወት ተቀጠፈ ተብሎ ሲነገር የአገር ጉዳይ እንደምን አያሳስብም?
በዚህ ርዕስ ዙሪያ ዛሬም አንድ እንግዳ ጋብዘናል።
መጋቢ ሐዲስ ልዑለ ቃል አካሉ ይባላሉ። የስደተኛው ቅዱስ ሲኖዶስ ፓትርያርክ ጸሐፊና በሲያትል የክብረ ቅዱሳን መድኃኔዓለም ቤተክርስቲያን አስተዳዳሪ ናቸው። በቅድሚያ ስለ ጊዜዎ ስለ ትብብሮ አመሰግናለሁ መጋቢ።
እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እኔም ቪኦኤ ለዚህ መርሃ ግብር ስለጋበዘኝ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ።
ቀደም ሲል በመግቢያው ላይ እንደተንደረደር ነው የሀገር ጉዳይ የማያሳስበው ሰው የለም። እርሶ መጋቤ ሐዲስ የሀገር ጉዳይ የኢትዮጵያ ጉዳይ ያሳስቦታል?
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጣም እጅግ በጣም ያሳስበኛል። እረፍትን ይነሳል። እንደውም እኔ አንዳንድ ጊዜ እውነት ለመናገር ብዙ ነገር ባየሁበትና ባነበብኩበት ጊዜ ሰላማዊ እንቅልፍ እንኳ ለመተኛት እስኪረብሸኝ ድረስ እጅግ በጣም ያሳስበኛል።
እንግዲህ ሀገር ውስጥ የሚፈጸመውን ነገር በተለያየ መገናኛ አውታር ይሰማሉ። ምን ምን ነቅሰው አውጥተው እንቅልፍ ነሳዎት? እርስዎ እንዳሉት አሳስቦት
ሶስት ነገሮችን ባጭሩ ብናስታውስ፣ አንደኛ በህብረተሰቡ ላይ ወሳኝ የሆኑት የሰውን ሰብአዊ ማንነት የሚጎዱ ወይም ደግሞ ጉዳት የሚደርስባቸው የሰው አካላዊ ጥቃት፣ ስሜታዊ ጥቃትና ሳይኮሎጂካል የሆነ ጥቃት በህብረተሰቡ ላይ በአሁኑ ሰዓት በሁሉም ላይ እየተፈጸመ እንደሆነ ይሰማኛል። ሁለተኛው ነገር ደግሞ መንግስት፣ የአገሪቱ መንግስት ማለት ነው፣ ስለ ህዝቡ ደህንነትና እንዴት ሆኖ በሰላም ወጥቶ እንደሚገባ በሚመስል መንገድ ነገር ግን ስልጣኑን በአግባቡ ለመጠበቅ በኃይልና በጣም ከባድ በሆነ አገዛዝ ህዝቡን በመያዝ በከፍተኛ አኳኋን ህዝቡ ተጨንቆና እረፍታቶ መፈናፈኛቶ ፍትህማቶ ምን ማድረግ እንደሚችልም ግራ ገብቶት በትልቅ የህሊናዳ ውስጥና በትልቅ መከራ ውስጥ ያለ ይመስለኛል። ሌላው ነገር ደግሞ ለዚህ እንደገና ወደ መፍትሄ የሚወስድ በቂ የሆነ የተቀናጀና የተደራጀ ነገር ደግሞ ማየት አለመቻሌ ደግሞ የበለጠ ነገሩን ያሳስበኛል። እንደው ከመጀመሪያው ብነሳ አካላዊ ጥቃት ማለት እንደሚታወቀው በአሁኑ ሰዓት ማንም ሰው ከተጠረጠረ ይያዛል፣ ይታሰራል። እንቢ ብሎም ሮጣለሁ አመልጣለሁ ካለ በጥይት ተመቶ ይገደላል። ይህ በጣም የሚያስፈራ ውሳኔና የሚያስፈራ አዋጅ ነው። የኛ ሀገር እንደምታውቀው ህዝቡ ድንጉጥ ነው። አስተዳደጋችን አንድን ሰው ማስጨነቅ፣ መምታት፣ ማሳደድ እንደ ጉብዝና ነው የሚታየው። ስለዚህ እንኳን ወታደር ፖሊስ ይፈራል። የኛ ሀገር ሰው ያለን ሲስተም ያደግንበት ስርዓት እንደምታውቀው የፈላጭ ቆራጭ ስርዓት ነው። ከቤተሰብ ጀምሮ እስከ መንግስት ድረስ ያለው በመምታት በማስጨነቅ በመቀማት ላይ የተመሰረተ ጉብዝና ነው ያለን። ስለዚህ እንዳሁኑ በመንግስት ደረጃ የተለየ አዋጅ ወጥቶ የጠረጠርከውን ያልተባበረህን በለው የሚል አዋጅ በሚወጣበት ሰዓት ህዝቡ ምን አይነት ነገር ሊደርስበት እንደሚችል መገመት እንችላለን ከወዲሁ። ሌላው ነገር ደግሞ ስሜታዊውን ነገር አንተ በቤትህ አንድ ገበሬ ወይም ደግሞ አንድ ነጋዴ፣ አንድ ተራ ሰው በየትኛውም ሰዓት ቤቱን ወታደር ከፍቶ የመግባትና ከተኛበት አስነስቶ የመበርበር ቤቱን እቃውን ሁሉ የመፈተሽ መብት አለው በአሁኑ ሰዓት በሀገራችን። ስለዚህ በተኛህበት ሰዓት እንኳን ምን እንደሚፈጠር አታውቅም። በቤት ዘግተው በተቀመጥከው በተኛህበት ቤት ውስጥ እንኳን ራሱ ሰላም የለህም። ይህ ምን ያክል የስነ ልቦና ጫናና የስሜት ጉዳት እንደሚያስከትል ልንገምት እንችላለን። አንተ ደክመህ ውለህ ስራ ውለህ ከተለያየ ነገር ጋር ስትደክም ውለህ ሄደህ ከምታርፍበት ቤትህ የነጻነት ክፍል ውስጥ ተቀምጠህ ሳለህ ምናልባት ቪኦኤን ትሰማ ይሆናል ወይም ደግሞ ምናልባት ቪኦኤ በአዋጅ አልተከለከለኝ ይሆናል ኢሳትን ትሰማ ይሆናል ወይም ደግሞ የሆነ ነገር ታደርግ ይሆናል ብሎ የሆነ ጠላት እንኳ ቢጠቁምብህ ቤትህን ማንኛውም ወታደር መጥቶ ከፍቶ አስገድዶ ያለህን ነገር ሁሉ ሊያይ ይችላል ማለት ነው። ስለዚህ በህብረተሰብ ውስጥ ይህ ነው የማይባል ከፍተኛ የሆነ የስነ ልቦና ጫና የስሜትም ጉዳት እያደረሰ ነው ብዬ አስባለሁ። ሌላው ህጻናትን ያቸው በዚህ ጊዜ በየከተማው በገጠር ብቻ አይደለም፣ በዋና ዋና ከተማዎች ወታደር ብቻ ሰፍሮ ሲያዩና እህቶቻቸው ወንድሞቻቸው እንደታሰሩ ሲሰሙ ልጆቹ የሚያድርባቸው ፍርሃትና ስጋት ወታደር ባዩ ቁጥር እነሱን የሚጠብቃቸው የሀገራቸው ወታደር እንደሆነ ሳይሆን ገዳያቸው እንደሆነ አድርገው ነው የሚያስቡት። ይህ አሁን ባለው ትውልድ ብቻ ሳይሆን በሚቀጥለው ጄኔሬሽን ትውልድ ላይም ራሱ ከፍተኛ የሆነ የህሊና እዳን ጥሎ የሚያልፍ ብዙ የስሜት ጉዳት ያለባቸው ሰዎችን እንድናሳድግ የሚያስገድድ ከቁስል ጋር ትውልዱ እንዲኖር የሚያደርግ ሁኔታ እንዳለ ይሰማኛል። ይህን ሳስብ በጣም በጣም ነው የሚያሳስበኝ። ሌላው ቅድም ያነሳሁት ነገር በመንግስት በኩል ያነሳሁት ነገር ምንድን ነው? በትክክል መንግስት ያው ሰዎች ንብረት ስለሚያጠፉ፣ ኢንቨስተሮችን ሀብት ስለሚያባክኑ፣ ጥቃትም ስለሚፈጽሙ፣ የታጠቁ ሰዎችም ስላሉ ነው ይህን የማደርገው ነው የሚለው እንደምንሰማው። ነገር ግን እውነት ለመናገር አንደኛ የህዝቡ ጥያቄ ምን እንደሆነ መንግስት የሚያውቅ ይመስለኛል። ህዝቡ በሰላማዊ መንገድ በብዙ መንገድ ጥያቄዎችን አቅርቦ ነበር። ያ ጥያቄ አለመመለሱ ነው ይህን ያመጣው። አሁንም ቢሆን አፈናውና ዱላው እኔ የህዝቡን የሚያስታግሰውና የሚለውጠው አይመስለኝም። እንዲያውም ከመንግስት ጎን የተቀመጠውን ተሰልፎ የነበረውን ሰው የበለጠ እሱም አብሮ መንግስትን እንዲጠላ የሚያደርግ አሰራር የተፈጠረ ነው የሚመስለኝ። ምክንያቱም ይሄ አዋጅ የሚመለከተው ሁሉንም ስለሚሆን ወታደሩም የሁሉንም ቤት አንኳኩቶ ስለሚገባ ይልቁንም ሀብት ያላቸውንም ሀብታቸውንም ደግሞ በዚህ አጋጣሚ አንዳንዱ የስነ ምግባር ጉድለት ያለበት ሰው ሊዘርፋቸው ስለሚችል መንግስት እንደሌለው ሁሉም ስለሚያምንና እንዲያስብ ስለሚገደድ የበለጠ መንግስትን የመጥላቱ ነገር እየበረታ ስለሚሄድ አገሪቱ ወደ ከፋ ነገር ውስጥ ትሄዳለች ብዬ ነው የምሰጋው። ሌላው ራሱ መንግስት ለህዝቡ ደህንነት ከሚያደርገው ነገር ይልቅ ለስልጣኑ መቆየት የሚከፍለው ዋጋ እና ያሰለፈው ወታደር የሚጠቀመው ሪሶርስ እንደሚያመዝን በስነ ስርዓት መረዳት ይቻላል ከሁኔታዎች። እና መንግስት ነው የህዝብ መሪ ነው የህዝብ አባት ነው። በራሱ ህዝብ ላይ ወታደር አስፍሮ እያስጨነቀ በኃይልና በግድ እስከ መቼ ድረስ እንደዚህ ሆኖ ሊሄድ እንደሚችል ሰላማዊ የሆነ ሽግግርም ለማድረግ ደግሞ ዝግጅት የሌለ መሆኑንም ሳስብ እኔ እጅግ በጣም ነው የሀገራችን ነገር የሚያሳስበኝ። ነገ ምን ልትሆን እንደምትችል
መፍትሄ ጭምርም ነግረውናል፣ ጠቆም ጠቆም አድርገዋል። ሌላ እንደው በመጨረሻ መፍትሄ እርስዎ የሚሉት ምንድን ነው የሚል ጥያቄ እናነሳለን። አስቀድሜ ግን እንኳን ወታደር ፖሊስ ሲያይም ዛሬ ሰው ይደነግጣል ብለዋል። ፖሊስና ወታደር እንዴት ነው የሚለዩት?
ጥሩ ጥያቄ ነው ያነሳኸው። ፖሊስ እንደምታውቀው አስቀድሞ ወደ ህግ የሚያቀርብ ነው እንግዲህ በዚህ እዚህ ሀገርም ስታዩ ፖሊስ ስርዓት ማስከበር ነው ባብዛኛውና ከህብረተሰቡ ጋር በቅርብ ነው የሚኖረው። አለባበሱም የተለመደ ነው። መኪና ትራፊክም ፖሊስ በለው ወይም ጥበቃም ፖሊስ በለው ከህብረተሰቡ ጋር በከተማ አካባቢ ስለሚኖር የተለመደ ነው። ለህዝቡ ደህንነት እንደቆመ ነው ብዙ ሰው የሚያስበው። ወታደር ግን ሙሉ ትጥቅ ያለውና የተለየ አለባበስ የለበሰ ነው። ስለዚህ አካባቢውን ዋር ዞን ነው የሚያስመስለው፣ እንዳለ የጦር ሜዳ ነው
ከተማ ያረጋዋል።
አዎ ራሱ እኮ ምን እንደሆነ ታውቃለህ? አንድ ሰው አንድ ወዳጅ እንደውዬ ከአንድ ክፍለ ሀገር ሳናግር የየቀበሌ ቤቶች በሙሉ የወታደር ካምፕ ነው አላለኝ። እና የወታደር ልብስ የወታደር ምን በሙሉ በከተማው ላይ ልብስ ተሰጥፎ ነው የምታየዋል። እና ፖሊስና ወታደር ከፍተኛ የሆነ ልዩነት አለው። ያኛው ለጦርነት የሰለጠነ ነው፣ ይሄኛው ደግሞ በውስጥ ለህዝብ ደህንነት የተለየ ለሰላም ጥበቃ የተዘጋጀ ነው።
መጋቢ ሐዲስ፣ በዚህ የአገር ጉዳይ ፕሮግራማችን እንደምናነሳው የሰብአዊ መብት ጥያቄዎች በመንግስት በኩል የሚሰጣቸው የተለየ መልስ ቢኖር እንኳን ገለልተኛ የሆኑ እንደ ሁማን ራይትስ ዋች ያሉ ዓለም አቀፍ የመብት ተሟጋች ድርጅቶች ጥያቄዎቻቸውን አግነው እያነሱ ነው። በተለይ አስቸኳይ ጊዜ አዋጅ በኋላ አብያተ ክርስቲያናትን የመንፈስ ቤቶችን የመሰሉ እንደዚህ በማይታይበት ሊፈጸም የሚችል በደል ይበዛል ይገዝፋል በተባለበት ጊዜ በተጨባጭ ምን ማድረግ አለባቸው? እርስዎ እዛ ውስጥ እንዳለ የሃይማኖት አባት
በጣም የሚገርም ጥያቄና ለሁላችን የወቀሳ ያክል የሚሰማ ጥያቄ ነው ወንድሜ ያነሳው። በይበልጥ ሕገ እግዚአብሔርን ለምታስተምር ቤተ ክርስቲያንና ለሌሎችም ቤተ እምነቶች ይህ ነገር በጣም ትልቅ ከባድ እና በጣም አስጨናቂ ጊዜ ነው። ምናልባት ሁለት ሶስት ነገር አለ። አንደኛው በተቻለ መጠን ችግሩን ለሚያደርሰው አካል ያለ ፍርሃት ያለ ይሉኝታ ይህ ነገር ለህዝባችንም ለእናንተም አይጠቅምም ብሎ የመናገር ግዴታ ቤተክርስቲያን አለባት እላለሁ። ምክንያቱም ይሄ ነገር ሁኗል። ለምሳሌ ዮሐንስ አፈወርቅን የምናስታውሰው በኋላም ተሰዶ ለሞት የበቃው እውነትን በመናገሩ ነበር። አንዲት የቤተ መንግስት እናት የድሃዎቹን ይዞታ በመቀማቷና ያን አይሆንም በማለቱ ነው ተሰዶ ሌሎቹንም ጳጳሳት አስተባብሮ ቤተ መንግስት ውስጥ እንዲሰደድ አድርገውት በመከራ አልፎ ልቡ መንገድ ላይ ቁሞ እስኪሞት ድረስ ያሳድዱት የነበረው በዚህ ምክንያት ነው። ስለዚህ ቤተ ክርስቲያን ይሄ ከጥንት ጀምሮ የነበረ ትምህርቷ ነው። በሐዲስ ኪዳንም በብሉይ ኪዳን በሐዲስ ኪዳንም የሄሮድስን ታሪክ ስናስታውስ ዮሐንስ የሞተበት ዋናው ምክንያት በቤተ መንግስት ውስጥ የሚፈጸመውን በደል አይገባም በማለቱ ምክንያት እንደሆነ የታወቀ ነገር ነው። እንደ ወደ ብሉይ ኪዳን ስንሄድ ደግሞ ሁሉም የእግዚአብሔር ሰዎች ነጻ አውጮች ነበሩ። የህዝቡ መሪዎች ነበሩ። ስለ ህዝቡ መብት የሚሟገቱ ነበሩ። ከነ ሙሴ ጀምሮ መሪዎችን መልክ የሚያስይዙ ለሀገራቸው ደህንነትም እጅግ በጣም የሚሰሩ ነበሩ። እንደነ ኤልሳ ያሉ በባይድ ቤተ መንግስቱ የተመከረውን ምክር እያወቁ የሀገራቸውን መንግስት ከጥፋት የሚያድኑ ነበሩ። ስለዚህ ማናቸውም እግዚአብሔርን የሚፈራም አካል የሀገሩ ነገር የህዝቡ ሁኔታ የሚያሳስበው ስለሆነ ለመናገር እድል ለሌላቸው ሰዎች የደረሰባቸውን በደል ለማድረስ ለማይችሉ በፌስቡክ ላይ እንኳ በምን ሁኔታ ላይ እንዳሉ ለመናገር ለማይችሉ ጨርሶ ሁለንተናቸው ለተያዘ በችግርም ለተገረፉ መንግስታቸውም ደግሞ ኃይሉን ላጸናባቸው አገዛዝ ላጸናባቸው ለሚገርፋቸው ለእነዚህ ሰዎች ተው ይሄ ለአንተም አይገባም ድሃዎቹንም አታስጨንቅ ብሎ የመናገር ግዴታ ቤተ ክርስቲያን አለባት እላለሁ።
ቀደም ሲል አሉላ ያቀረበውን ጥያቄ የወቀሳ ያህል ነው የምቀበለው ስላሉ እግዚአብሔር ያክብርልን። በእውነት ተገቢነት ያለው ጥያቄ ነው አሉላ የሚያነሳኸው። ቤተ ክርስቲያን በሚሉበት ጊዜ ደግሞ የእምነት ቦታዎች ማጠቃለለው ነው። ይሁንና እርስዎ ባሉበት ያሉበት ነው የተናገሩት። ከሌላም ደግሞ ስናቀርብ እንዲሁ ተመሳሳይ መልስ ሰጥናል ብዬ አስባለሁ። ወደ ማጠቃለያ እንሄድና
እኔ ምንድነው እንደ ማጠቃለያ መናገር የምፈልገው በእውነት ሰው መሆናችንን ሁልጊዜ ማየት በጣም አስፈላጊ ነገር ነው። በሰው ላይ ጥቃት የሚደርሰው በእስላምነቱ ወይም በክርስቲያንነቱ አይደለም፣ ሰው በመሆኑ ነው። ህመም ሁላችን የምንጋራው ጉዳይ ነው። ሞት የሰው የዕዳ የመከራ እድል ፈንታ ነው። የምንጠቃው እንደ ሰው በሰው ላይ መከራ የሚደርሰው የሚገርፈውና የሚያሰቃየው ሰው እንኳ ራሱ ወንድሙንና እህቱን በሚገርፍበት ምግብ በሚከለክልበት ጊዜ ራሱንም እየቀጣ እንደሆነ ህሊናውን አሳልፎ ለመከራ እየሰጠ እንደሆነ ሊያስብ ይገባል። እንኳን ቤተ እምነቶች ቀርቶ ሰው መሆን በራሱ በአንድ ሰው ላይ የሚከናወነውን ነገር አይገባም ለማለት በቂ ነው። ስለዚህ ሁላችንም በእውነት በወንድሞቻችን፣ በእህቶቻችን፣ በእናቶቻችን ላይ የሚደርሰውን ነገር እንደኛ ተሰምቶን በአንድ ላይ ሆነን ለክፉ ሳይሆን ለበጎ ለማንም ስለማይጠቅም ይህን ለሚያደርሱት አካላትም ራሱ የማታ ማታ በነገራችን ላይ ቶርች የተደረጉ ብቻ ሳይሆኑ ቶርች ያደረጉ ሰዎችም በቀሪ ዘመናቸው ደስተኛ ሕይወት አይኖሩም። የሰቀቀን ኑሮ ነው የሚኖሩት። የተገደለው አቤል ብቻ አልነበረም ደሙ የፈሰሰው ገዳዩ ቃየልም ወፍ በበረረ ቁጥር አካሉ ሲያልቅ ነው ይኖረው። ክፉ አድራጎት ክፉ ለሚያደርገው የመንግስት ልዑክም ራሱ እስካለ ድረስ የመከራ ታሪክ ተሸክሞ ሊኖር ነው የሚያደርገው። ስለዚህ ለጠቅላላ ትውልድ እንደ እርግማን ስለሚሆን ገራፊዎቹም ግርፋት አዛዦቹም ሲገረፍ የምንመለከተውም ሁሉም ይህን አይነት በራስ ህዝብ ላይ የሚደርስን ጥፋትና በደል በእውነት ልንቃወመው አይገባም ልንል ስለ እውነት ልንናገር አስፈላጊ ነገር ነው ብዬ አስባለሁ። ያን ካደረግን ህዝባችንን በተሻለ መጠን የመከራውን ጊዜ ልናፋጥረው እንችላለን። መንግስትም ደግሞ የሁሉም ድምጽ ከሆነ ሊሰማና ሁኔታዎችን ሊለውጥ ይችላል ብዬ አስባለሁ።
መጋቢ አዲስ ለቃል አካሉ በአድማጮቻችን ስም ከልብ እናመሰግናለን። እግዚአብሔር ያክብርልን።
እግዚአብሔር ይስጥልኝ። ሰላም እግዚአብሔር ከሁላችን ጋር ይሁን።
የአሜሪካ 45ኛ ፕሬዝዳንት ሆነው ሊመረጡ ዶናልድ ትራምፕ ማለት እሳቸው ማለት አይደለም
ምረጣት ይያልከኝ ነው ምርጫው ተወስኗል ለማለት ይመስላል
አይደለም። የእሳቸውና የሚስ ሂለሪ ክሊንተን ምርጫ ማክሰኞ ዕለት ይለይለታል።
ልክ ነው። የቀድሞዋ ቀዳማይ እመቤት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትርና የዩናይትድ ስቴትስ ምክር ቤትም አባል የነበሩት ሚስ ሂለሪ ክሊንተን ዲሞክራት ተፎካካሪ ናቸው። አዲሱ ይሄ ምናልባትም በዩናይትድ ስቴትስ ታሪክ ታይቶ የማያውቅ ከምርጫው ሂደት በተለይ ደግሞ በሁለቱ ዋና ዋና የዩናይትድ ስቴትስ የፖለቲካ ፓርቲዎች ውስጥ ከነበረው ሂደት መጨረሻው ላይ የመጡት ሁኔታዎች ደግሞ ጨርሶ ግራ የሚያጋቡ ናቸው። መራጩም ግራ የተጋባበት ይመስለኛል። ለማነጋገር አይደለም ምን ይሆን የሚለውን ነገር በተንጠለጠለ ልብ የሚያገባው ብቻ ሳይሆን የማያገባው ሁሉን ይጠብቅ ያደረገ ይመስለኛል። ቀደም ብለን እንደጠቆም ነው እኔ እናንተ አሁን ይሄን ፕሮግራም እየቀረጽን ባለንበት ሰዓት ከፕሮግራማችን መተላለፊያ እሁድም ቀደም ብለን ነው እያነሳን ያለ ነው ነገሮች በፍጥነት እየተለዋወጡ ያሉበት ነው። ምን ይሆናል አይታወቅም። በየቀኑ አዳዲስ ነገሮች አንዳንዴም በሰዓታት ውስጥ የሚለዋወጡ ሁኔታዎች እየመጡ ነው። የምርጫውን ውጤትም የመዳኘት ተጽዕኖ የማሳደር አቅማቸው አሳንሶ ማየት የሚቻል አይደለም። ምንም እንኳን 20 ሚሊዮን በላይ ህዝብ ገና ድሮ ድምጽን የሰጠ ቀድሞ በሚሰጥባቸው ክልሎች ውስጥ ድምጽን የሰጠ ቢሆን አልቋል በአንድ ወይ በሌላ ምክንያት የኔ እጩ ይሄ ነው ያሉበት ቦታም ብንሆን አነጋጋሪነቱ ቀጥሏል።
አሸናፊውን የሚጠቁም ነገር የለም። እንዳልከው በየጊዜው በየሰዓቱ አዳዲስ ነገር ይከሰታል። ዶናልድ ትራምፕ በቅርቡ የተገኘባቸው ቅሌት ተብሎ በብዙ ሚዲያ የተገለጠው አሁን ደግሞ መጨረሻ ላይ ሂለሪ ክሊንተን የዚህ የኢሜሉ ጉዳይ እና እከሌ በዚህ ምርጫ አሸናፊ ይሆናል የማይባል ነገር ይመጣል። እንዳልከው ብዙ ሚሊዮን አሜሪካውያን ድምጽ የሰጡ ቢሆንም በቅድመ ምርጫ ግን የለየለት ነገር ላይ አልተደረሰምና ምን ይመስልሃል የምትለኝ ከሆነ እኔ ማይመረጣል አተበለኝ እንጂ ለነገሩ ክብደት ሰጥተኑ እንደምታውቀው ማክሰኞ ዕለት እዚያ አምሽተን በአሜሪካ ሰዓት እስከምንፈቀድ ሌሊት ከሌሊቱ 6 ሰዓት ቆይተን ኢትዮጵያ ጠዋት 1 ሰዓት ሲሆን ዜናውን የምናበስረው እኛንን ብዬ አስባለሁ። እንግዲህ ሌሎች መገናኛ ብዙሃን እንዳሉ አላቅምና ክብደት ተሰጥቶታል እና እስቲ ያንተን አመለካከት ልስማ ባይሆን።
እሺ፣ እኔ ማስቀደም መርጠሃል። አዲሱ አነጋጋሪዎቹ ነገሮች ብዛት አላቸው፣ አወዛጋቢነታቸው ያን ያህል የጎላ ነው። ምርጫው ላይ ተጽዕኖ የሚያሳድሩት በመጨረሻው የመጡት ሁኔታዎች አንተ ቀደም ብለህ ጥሩ አድርገህ እንደገለጽከው በተለይ ትልቁ ሁኔታ የተለወጠው በሴናተር ሂለሪ ክሊንተን የምርጫ ዘመቻ ላይ ነው እና እንግዲህ የሚቀጥሉት ቀናት የሚፈጥሩትን ከግምት አስገብተን ነው እኔ እናንተ እየተነጋገርን ያለ ነው። የሳምንቱ አጋማሽ ላይ ነው። ለአድማጮች ይህ አስፈላጊ መረጃ ነው። የሚለወጡትን በዜናዎቻችን ማገናዘብ እድል ይኖራል ብለን እናስባለን። ለፕሮግራሙ ምርጫ ሲባል ባጭሩ ዋና ዋና የሚባሉት እናንሳ። የፌዴራሉ የምርመራ ቢሮ የዲሞክራቷን እጩ ሂለሪ ክሊንተንን የኢሜይል መዛግብትን በለው አማርኛው ቃል አሻሚ ይመስለኛል ከዚህ ቀደም በውጭ ጉዳይ ሚኒስትር በነበሩበት ጊዜ ምስጢራዊነታቸው መጠበቅ ያለባቸው ኢሜይሎች አያያዛቸው አስተችቷቸዋል። በሕግ ግን አይጠየቁም፣ ፋይሉም ተዘግቷል፣ የሚያስከስሳቸው የለም ብሎ የዘጋው የዩናይትድ ስቴትስ የወንጀል ምርመራ ቢሮ ምክንያት አግኝቶ መክፈቱን ከመክፈቱም በፊት ደግሞ ጉዳዩ ለሚመለከታቸው የምክር ቤት አባላት ይበልጡንም ለሳቸው ተቀናቃኝ ፓርቲ ሪፐብሊካኑ አብላጫ አላቸውና ምክንያቱም የሆነው ብዙዎቹ ከዲሞክራቱም በኩል ተወካዩን ጨምሮ የላኩት ደብዳቤ የቢሮው ዋና ኃላፊ እሳቸውንም ከፍተኛ ትችትና ግራና ቀኝ ጥያቄዎች ውስጥ አስገብቷል። ይሁንና የምርጫውን ቅኝት ምን ያህል ይቀይረዋል? ቀደም ወዳልከው ወዳልተመለሰ ጥያቄ ይወስድናል። ተጽዕኖ ማድረግ ችሏል ወይ? የሰዎች ስሜት በርዟል ወይ? የሚያግባባ ይመስለኛል።
አዎ፣ ቀደም ሲል እንዳልከው ነው። አሁን እኛ ይህን ፕሮግራም ስንቀርጽ ከማክሰኞ 3 ቀን አድመን ነው። የሂለሪ የኢሜል መዛግብት ጉዳይ ተወስኖ ቀርቦ ሊሆንም ይችላል፣ አናቅም። ምናልባት ማክሰኞ ላይ ስንደርስ፣ ከዛ በፊት ግን ምንም መናገር አንችልም። በአሁኑ ሰዓትም ያሰጋሉ የሚባሉት ሂለሪ ክሊንተን ናቸው።
ከአንድ ሳምንት በፊት ከፍተኛ ብልጫ ነበራቸው። ምርጫው እየለየለት ነው የሚባል ቦታ ደርሶ ነበር። ይሄ የመጨረሻው የፌዴራል ምርመራ ቢሮ
ግን ያን ዘመቻ ካምፔን አላየም። አሁን
የተለወጠ ይመስለኛል። የውጭ ተጽዕኖም ጎልቶ የታየበት ያን ስሜት የሰማንበት ወይ የተመለከትንበት ነው። የዚህ የዘንድሮ ምርጫ ዘመቻ የሪፐብሊካኑ እጩ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ከመጡ አስተያየቶችም ጭምር በግል አንዳቸው ለሌላቸው እስካላቸው ዝንባሌ ድረስ ሲያነጋግር ቆይቶ የምርጫ ዘመቻቸው ቀጥታ ግንኙነት አለው ወይ የሚል የቀድሞ የምርጫ ዘመቻ አስተባባሪያቸው ከሩሲያ ጋር የንግድ ስራ ያላቸውና ቀጥታ ግንኙነትም የነበራቸው በመሆኑ አፈትልከው ወጡ የሚባሉ መረጃዎች የዲሞክራቲክ ፓርቲውንና ሂላሪ ክሊንተንን ያነጣጠሩ መረጃዎች የሩሲያ እጅ እንዳለባቸው መታወቃቸው እነኚህ አጠያቂውን ሁኔታ በሳቸውም በኩል አግሉቶት ነበረ። ይሁንና ያንን የፌዴራሉ የወንጀል ምርመራ ቢሮ አልተመለከተውም። እንዲያውም 11 ቀናት ብቻ ሲቀረው ለእነኚህ የምክር ቤት አባላት ይህን ደብዳቤ የጻፉት ጄምስ ኮሚ የፌዴራሉ ወንጀል ምርመራ ቢሮ ኃላፊ ስማቸው እንዳይገባ ጠይቀው ነበረ። ከሪፐብሊካኑ እጩ ዶናልድ ትራምፕ ጋር የተገናኘ ጥያቄ ምርመራ እየተደረገ ያለበት ደብዳቤ ላይ ወይም ሰነድ ላይ ስማቸው እንዳይገባ ጠይቀው ነውና ወደ አንዱ አዘን ብለዋል የሚል ጥያቄ መጥቷል። ግፊትም በርክቷል። ያ መዝገብ ይከፈት ይሆን ወይ ሌላ ጥያቄ ነው።
በጣም ጥሩ ነው። ለማጠቃለያ እንሂድ ግን አንድ ነገር፣ ማክሰኞ ዕለት ምርጫውን በተመለከተ ጊዜ ስናስተላለፍ ያን ፕሮግራም አብረን የምናስተናግድ ከሆነ የዛን ቀን ደግሞ የቀረውን ሀሳብ እንጀምራለን።
ትክክል አዲሱ።
አመሰግናለሁ አሉ። ለዛሬ እንግዳ ያንተ ሆናል።
አብረን ነው የተወያየ ነው። አመሰግናለሁ አዲሱ። የኢትዮጵያው ቅዱስ ሲኖዶስ ብፁዕ አቡነ ሚካኤል ዘጎሬን በሰማዕትነት ሰየመ ትላለች ዜናዋ።
የጥቅምቱ ሲኖዶስ ሲጠናቀቅ ከተወሰኑ ጉዳዮች አንዱ መሆኑ ነው። እንግዳችንን እናስተዋውቅ። መጋቤ ብሉይ እዝራ ለገሰ የኢትዮጵያ ቤተ ክርስቲያን ሊቃውንት ጉባኤ ምክትል ሰብሳቢ ናቸው። እናመሰግናለን። በቅድሚያ መጋቤ ብሉይ፣ እስቲ አስቀድመው ሰማዕትነት የሚያገኝ ሰው ምን ምንድን ነው አብሮ የሚመጣው? ሰማዕትነት ለማግኘትስ ምን ያስፈልጋል? ከዛ እንጀምር።
አመሰግናለሁ። ቅዱስ ሲኖዶስ የወሰነው ውሳኔ እንዳለ ሆኖ አሁን የግሌ ሀሳብ ስለሆነ የምሰጠው፣ ሰማዕትነት ምንድን ነው? አንድ ሰው ሰማዕትን የሚባለው በምን ምን ሲሰራ ነው የሚለው ነው ትልቁ የሚያነጋግረን። መነሻው ቅዱስ መጽሐፍ እንደሚነግረን ጌታችንና መድኃኒታችን በማቴዎስ ወንጌል ምዕራፍ 7 ላይ በሰው ፊት ሳያፍር ሳይፈራ ፈጣሪ ዓለማት መሆኔን ፈጣሪ መሆኔን ይልቁንም ደግሞ በኅቱም ድንግልና ተጸንሼ በኅቱም ድንግልና ተወልጄ በዚህ ዓለም ማደጌን ስለ ሰው ልጆች መሰቀሌን መሞቴን ሞትን ድል አድርጌ መነሳቴን ማድረጌን ዳግመኛ መምጣቴን በእውነት የመሰከረልኝን በአባቴ ፊት እመሰክርለታለሁ ይላል። ይህንን መሰረት አድርጎ ለእውነት የቆመ ሰው ቅድስት ኦርቶዶክሳዊ ተዋህደ ቤተ ክርስቲያን ምንጊዜም ቢሆን የሰማዕትነትን ማዕረግ ታጎናጽፈዋለች ወይም ትሰጠዋለች። መነሻችን ይሄ ነው የሚሆን። ለእውነት መቆም ነው ምስክርነትን የሚያሰጠው።
አብሮ ምን ምን ይመጣል ለማለት ነው። እንግዲህ ሰማዕት ሲባል
የብፁዕ አቡነ ሚካኤልን ስለሆነ የምንነጋገረው ለእውነት መቆም ምንጊዜም፣ በተለይ ስለ ብፁዕ አቡነ ጴጥሮስን አቡነ ሚካኤልን ስንናገር በዚህ በሐሰተኛው ዓለም ኖረው ነገር ግን ሐሰተኛው ዓለም ያለማረካቸው ከማንም ጋራ ጊዜ የወለደውን ንጉሥ የወደደውን ዋሽተው እንደ ማንኛውም ሰው ተመሳስለው መኖር እየቻሉ ለእውነቱ መቆም በጣም ታላቅ ስለሆነ መቼም በዚህ ዓለም ምንም ውሸት ቢደራረብ እውነትን መግዛት አይችልም። ምንም ቢሆን ምንም ለጊዜው እውነተኞች ይደበዝዛሉ፣ ለጊዜው እውነተኞች እንደ ሐሰተኞች ይቆጠራሉ፣ ይገፋሉ። በስደት ሰማዕትነት ይገኛል። በስደት ስንል ምንድን ነው? በእውነትና ለሃይማኖት የተሰደደ እንደሆነ ለእምነቱ በሚደርስበት መከራ የተሰደደ ሰው ሰማዕት ይባላል። ባይገደልም፣ በሰይፍ ባይቆረጥም፣ ነገር ግን በመሰደዱ ብቻ ይስደት ከስደት የበለጠ ነገር ስለሌለ በስደት ብቻ ሰማዕትነት ይጎናጸፋል። ሁለተኛ ደረጃ ደግሞ እንደነ ብፁዕ አቡነ ጴጥሮስና እንደነ ብፁዕ አቡነ ሚካኤል አይነት ተላላቅ አባቶቻችን ለእውነት የቆሙ በወቅት የነበረውን ዓለሙን ያንበረከከውን የጣሊያንን መንግስት ሀገራቸው ነጻነትን በመቆም ጀግኖቹ ነጻነታቸውን ያስከበሩ ኢትዮጵያውያን አባቶቻችን በየሸንተረሩ በየገደሉ በየፈርክታው ሲሞቱና ሲወድቁ እነዚህን አባቶቻችን ደግሞ በነበረው በወቅቱ ሀገረ ስብከታቸው ተገኝተው ህዝቡ ሃይማኖቱን እንዳይክድ ሀገር በሌላው በአህዛብ መንግስት እንዳትገዛ ትልቁ ነገር ቅዱስ ሲኖዶስ የሰማዕትነትን ማዕረግ ሰጥቷቸዋል። ሁለቱም ብፁዕ አቡነ ጴጥሮስ ቀደም ሲል ነው። አንደኛው መዘግየት አልነበረበትም። እውነቱን ስንናገር ብፁዕ አቡነ ሚካኤል መዘግየት አልነበረበትም እስካሁን። ዞሮ ዞሮ ግን ብፁዕ አቡነ ሚካኤል ሰማዕትነትን ማዕረግ ወይም ደግሞ የሚገባቸውን ቅዱስ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አልነፈገቻቸውም፣ አግኝተዋል።
እሺ፣ እንግዲህ መስፈርቱን ነግረውና ሰማዕት ሲባል አብሮ የሚመጣ ነገር አለ ወይ? እሱን ነው በይበልጥ እንደው እንዲያብራሩ።
ሰማዕት ሲባል አንደኛው በስሙ መታሰቢያ ቅዱስ ቤተክርስቲያን ወይም ደግሞ ቤተክርስቲያን ይታነጽለታል። መታሰቢያ ገድል ይደረስላቸዋል። ልበ ወለድ መድረስ አይደለም። የሐዋርያ ሥራ በመጽሐፍ ቅዱስ እንደተመዘገበ ሁሉ ያው ቤተክርስቲያናችን ገድል ጽፍላቸዋለች ነገም። ከዛ በኋላም ደግሞ ጸበሉ ምንም እያለ ይቀጥላል። ልክ እንደ ግብፃውያን ነው። አሁን
ሌላ ሳይሆን አብሮ የሚመጣ ከቤተክርስቲያን ከገድል ሌላ ለምሳሌ ጽላት ይባላል።
እንግዲህ ይህንን የጽላቱን ጉዳይ ቅዱስ ሲኖዶስ የወሰኑ ውሳኔ ነው።
አይ እኔ አሁን የቅዱስ ሲኖዶስን ውሳኔ አይደለም አባታችን የምፈልገው
አለ። በቃ ይሄ ግድ ነው፣ ጽላት ይቀረጽለታል።
በቃ መስፈርቱ ምንድን ነው አብሮ የሚመጣው ለማለት ነው። እንግዲህ ስለ ብፁዕ አቡነ ሚካኤል ይሄ ሁሉ ይደረግ አይደረግ በኋላ የምናየው ነው። ግን እኔ የፈለግኩት አድማጭም እንዲረዳ የምሞክረው አንድ ሰው ሰማዕት ሲባል ምን ምን ክብርና አብሮ የሚመጣ ነገር አለ ለማለት ነው። አንድ ሰው በህይወት እያለ ሰማዕት ሊባል ይችላል እንዴ? አባታችን
ሰማዕት ዘእንበለ ደም የሚባሉ ሰዎች አሉ። ወንጌል እየሰበኩ ወንጌል መስበክ ቀላል አይደለም፣ ሀቀኛ ከሆነ ማለት ነው። ሀቀኛ ከሆነ ዝም ብሎ በቃ ማለት የሰዎች የማደር የማንም ጥገኛ ያልሆነ የማንም እንትን ያልሆነ እውነቷን ብቻ የሚመሰክር ከሆነ ሰማዕት ይባላል። ዞሮ ዞሮ ግን የሚረጋገጠው ግን ከሞተ በኋላ ነው። ምክንያቱም ምንጊዜም ቢሆን ሰው ካልሞተ ወይም ደግሞ ከዚህ ዓለም በሞት ካልተለየ እንደው ምናልባት ስህተት ሊናገር ስለሚችል ፍጹም ሰማዕት ነው ብሎ መመስከር ትንሽ ይከብዳል።
እግዚአብሔር ይስጥልኝ መጋቤ ብሉይ ዕዝራ ለገሰ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ጉባኤ ምክትል ሰብሳቢ፣ አመሰግኖታለሁ። በአድማጮቻችን ስም አባታች
በጣም ነው የማመሰግነው። አቶ አዲሱ
እስመ
አሁን አድማጮች የጥበብ ጉዳዮችን የምናወጋበት ነው ሰዓቱ።
ስለ ጥበብና ጥበበኛው
ከፎቶግራፍ ጥበብ ባለሙያው ዮሐንስ አስረስጋ የጀመርነው ወግ
በፊደሎች የቀለሙትን ልዩ ልዩ ቁሳቁሶች ጨምሮ
በተለያዩ የፎቶግራፍ ሥራዎቹ ዙሪያ የያዝነው
የምሽቱም በጥበባዊ ጉዞው ላይ ያተኩራል።
አሁን እንመለከታቸው ስራዎችህ በፎቶግራፍ ዘርፍ ከተመለከትናቸው ለየት ይላሉ፣ ለጥቅምም የሚውሉ ቀደም ብዬ ጠቆም ማድረግ ያለው እስኪ ንገረን። ይበልጡም በፊደል ነው ሙሉ ማለት ይቻላል። በጨርቅ ላይ የተሰሩ አሉ፣ በወረቀት ሳጥን ልበለው፣ በሱ ውስጥ የተቀመጡ የህጻናት መማሪያ የሚመስል የፊደላት ቀለም እናያለን። ፊደል የፈሰሰበት ቤትህን የሚያደምቀ መጋረጃ ጭምር እናያለን። እስኪ ያጫውተን።
እኔ ፎቶግራፍ ነው የሀገር የተማርኩት። ፎቶግራፍ ከተማርኩ በኋላ ከፎቶግራፈር ጋር አብሮ የሚሄድ ነገር ምንድን ነው? ልሰራ የምችለው ነገር፣ ውስጤ ያለውም ነገር፣ ማድረግ የምፈልገውን ነገር ራሴን እጠይቀዋለሁ። እና እዚህ ሀገር ጥሩ ነው፣ መሆን የምትፈልገውን ትሆናለህ፣ የራስ ጥረት ነው። እና ፎቶግራፍ ተምሬ እንደጨረስኩ ወዲያውኑ ወደ ዲዛይን ነው የገባሁት። እና የዲዛይን ትምህርት ወሰድኩኝ። ኋላ ሁለቱም የጥበብ ስራዎች ስለሆኑ አብረው የሚሄዱ ናቸው። ሁለቱንም አብሬ እያስኬድኩኝ ለምን አንድ ነገር አንሰራም በሚለው መጀመሪያ ይሄ ፊደል አንድ አይቲ የወሰደ ጓደኛ አለኝ። ብዙ ነገር እሱ ነው የሰራው። እሱን ከሰራ በኋላ ወደሚቀጥለውስ ደግሞ ሌላ ለምን አልሄድም የሚል ነገር ተፈጠረ። ከዛ በኋላ እሱን ከሰራን በኋላ የኛ የሆነ ነገር እዚህ ሀገር ብዙ ነገር አታገኝም። በየቤታችን የምንጠቀምባቸው ቁሳቁሶች በአብዛኛው እዚሁ ገዝተን ነው። ለምሳሌ ሁሉም ሰው ቤት ብትሄድ የገላ መታጠቢያ አለ፣ መጋረጃ አለው። ለምን እሱን የኛ ፊደሎች አድርገንበት ለምን አልሰራም የሚል ሀሳብ መጣልኝ። ሞከርኩት፣ ተሳካ። አሁን ያው እንደምታየው በአማርኛ ፊደላት የተሽቆጠቆጠ የሻወር መጋረጃ ለአብዛኛው ሰው ቤት አለ።
ማንጠልጠል ችሏል።
እዛ ላይ ያገኘሁትን የሰውን አስተያየት ብዙ እውነት በእውነት ለሆነ እዚህ ያሉ ወገኖቻችን በጣም የሚያበረታቱን አሉ እና የእነሱንም ድጋፍ ማበረታታት ከዛ ደግሞ ምን ልስራ የሚል እንትን ይመጣል በራሴ ላይ እና ምን ልስራ ስል አሁንም እንዳልኩህ ብዙ የምንገለገልባቸው ነገሮች አሉ እዚህ ሀገር እና በየቤታችን የምግብ ማቅረቢያ ጠረጴዛ አለን። እሱ ላይ የምናስቀምጠው የቴብል ማት ወይም የገበታ ማስቀመጫ አለ እና ከማንኛውም ሱቅ ሄደን ነው የምንገዛው። ለምን የኛ ኢትዮጵያዊ ባህል እና እሴት ያለው ነገር አልሰራም የሚለው ነገር አይምሮ ውስጥ መጣ። እሱንም ዲዛይን አረግ፣ ፎቶ አነሳው፣ ሞከርኩት፣ ተሳካ። እግዚአብሔር ይመስገን አሁን እሱም ጥሩ ሆኗል። እሱን እንደጨረስኩ ከእሱ ጋር ደግሞ እሱ ለምግብ ይሆናል ለመጠጥስ የሚል ነገር መጣ። እሱንም ሰራሁት።
የብርጭቆ የጠርሙስ ማስቀመጫ፣
የሲኒ የምን ማስቀመጫ ኢትዮጵያ የሆነ ተሰርቷል። እሱም ጥሩ ነው። እሱም ተሳክቶልኛል።
ቤትም እንግዳ ሲመጣ የሚነገር ታሪክ በር የሚከፍቱ ይመስላል። በፊደሎቹ ጨዋታ ሊደራ ይችላል። እንዳልከው ኢትዮጵያ የሆኑ ሴቶችን በባዕድ ሀገር የራስን ታሪክም ጠበቅ አድርገው ለመያዝም የራስ ማንነትንም መገለጫ አድርጎ መውሰድ ይቻላል። ስለ ፊደሎቹ አጫውተን። ብዙ ኢትዮጵያዊ ህጻናት አሉ እዚህ የተወለዱ ወይም እዚህ ያደጉ። ከፊደል ጋር የማቀራረቡ መንገድ በብዙዎች ሲሞከር እናያለን። በመጽሐፍ ለየት ያለ ነገር ነው፣ ከዚህ ቀደም ተመልክቻለሁ። እስኪ ያጫውተን።
ፊደሉ እንዴት መሰለ? ያው እኔ ራሴ በሀሁ በፊደል ሀግዝ ለጊዜ እያልኩ ነው የተማርኩት እና በእንጨት እንደዚህ እየተደረገ እየተቆጠረ ነው የተማር ነው። እኛ አሁን ባለን ቴክኖሎጂ ባለን እውቀት ለምን ዘመኑ የደረሰበትን ሁኔታ ልጆቹ አይማሩም በሚለው ነገር ተነሳሳን። ከዛ በኋላ እንደምታየው አልቆ ስታየው ጥሩ ነው፣ ግን ብዙ ጊዜ ወስደዋል። የእኛ ፊደሎች ደግሞ ከዓለም የሚለያቸው በቁጥራቸው እጅግ በጣም ብዙዎች ናቸው። ወደ 126 ፊደሎች አሉ እዚህ ፊደል ውስጥ እያንዳንዱን ፊደል በኤሌክትሮኒክስ ሰርኪዩት ከስፒከሩ ጋር ማገናኘት አለብን።
እንዴት እንደሚሰራ ስለ ራሳቸው ንገረን። ፊደሎቹና ድምፅ አለ፣ ምንድን ነው የሚሆነው?
አሁን ምንድን ነው የሚሆነው? ፊደሉ ከሀ እስከ ፐ ተዘርዝሯል። እያንዳንዱ ፊደል ስትነካው ድምፅ ይሰጣል፣ ሀን ስትነካው ሀ ይሰጣል። ያን ለማድረግ መጀመሪያ ፊደሉ ተቀረጸ፣ ከዛ በኋላ ድምፅ ተቀርጾ ሁለቱን አገናኝተን ነው እሱ የተሰራ።
እና ልጆች ሲቆጥሩ እንደ መምሬ የሚቆጥርላቸው ሰሌዳ አለ፣
ሰው ኤሌክትሮኒክ ሰሌዳ። ከዚህ በፊት በእንጨት ሰርተ ነው ነበረ እና ግን ሰው ቁጭ ብሎ ለልጆቹ ካላስረዳቸው ብቻቸው ልጆቹ ሊገባቸው አልቻለም። ይህን ይመስላል ፊደሉ። ታሽጎ ነው የሚመጣው። ሲዘረጋው እነዚህ ናቸው እንግዲህ ፊደሎቹ። 126 ፊደል አለ። ከነሱ ውስጥ ሁሉንም እንግዲህ መጀመሪያ ይሄ
ለመጀመር ሀ
ይህንን ትጫነዋለህ። ግን ለመጀመር
ፒ ዣ ከ አ ዣ ሀ ኦ ዲ ኦ ራ
ላሁን ይሄ
ሀ ራ ደህና ሁኑ።
አሁን ከዚህ በኋላ ብትነካው አይሰራም ማለት ነው።
ይሄ አበቃ ማለት ነው። የመጨረሻ
አበቃ ማለት ነው። ይህን ይመስላል ማለት ነው።
የፊደል ፋብሪካ
ይላል። አሁን ደህና ሆኖ ብሏል። ከዚህ በኋላ ብትነካካው ምንም ባትም አይጨርስም፣ ምንም ችግር የለውም። ይሄ ልጆች ሰው ያለ ሰው ራሳቸውን እየተጫወቱ ያለ አስተማሪ ራሳቸውን እያዝናናም እያስተማረም ይሄዳል ማለት ነው። ኢትዮጵያም ለሚኖሩ እዚህ ሀገርም ላሉ ልጆች በጣም ጥሩ ነው። ሁሉም ነገር የምንሰራቸው ሀገርንና ባህልን ለማስተዋወቅ ነው። ስለዚህ ይሄ ይጠቅማል ብዬ አስባለሁ።
ገሩም ነው። የፊደል ፋብሪካ የልጆች እጅ ገብቷል። መጋረጃዎቹ በኢትዮጵያውያን ቤቶች ተዘውትሯል ብለዋል። ዮሐንስ፣ እነኚህን ስራዎች የምትሰራው የሙሉ ጊዜ ስራ አድርገህ ነው? ቀደም ብለህ አንድ ጓደኛን አብሮህ የሚሰራ በኢንፎርሜሽን ቴክኖሎጂ የተካነ አብሮኝ የሚሰራ ጓደኛ ብለሃል። የቴክኖሎጂ ነገርም ያለባቸው ስለሆኑ ከዲዛይን በኋላ የምትሰሯቸው ነገር ይገልጣል። ማን ይባላል ስሙ?
ብርያ አበበ ይባላል።
ብርያ አበበ፣ አሁንም አብራችሁ ትሰራላችሁ እነኚህን ስራዎች? እና በትርፍ ጊዜ ትርፍ ጊዜያችሁ ነው ወይስ ሙሉ ጊዜ ስራችሁ አድርጋችሁታል?
ሙሉ ጊዜ ስራ ነው።
እሱ
ሌላ ስራ አለው፣ ግን እኔ ሙሉ ስራዬን ወደዚህ አድርጌያለሁ።
እንዴት ነው አቀባበሉ በኢትዮጵያውያን ዘንድ? እነኚህ በተለይ ምርቶች የኢትዮጵያን ፊደላት የያዙ ለተለያየ አገልግሎት የሚሆኑ ምርቶች ቀደም ብለህ ገልጸህልናል። እንዴት ነው አቀባበሉ ሰው ዘንድ?
ጥሩ ነው፣ እጅግ በጣም ጥሩ ነው። ወገኖቻችን በእውነት ማለት እንዴት ነው እንዴት ልባለ
ያበረታቱናል።
እንግሊዝኛ ላለመጠቀም ነው ይቅርታ። በጣም ያበረታቱናል። እነሱ ይገዙናል፣ ይህን ብታደርጉ አስተያየት የሚሰጡናል። እና አንደኛ የእነሱም ማበረታታት ሌላ ነገር እንድፈጥር ያደርገኛል። በእውነቱ ከሆነ እኔ አሁን እነዚህን ሰራው ብዬ ምንም እንትን አይመስለኝም። ነገ ምንድን ነው የምሰራው የሚለውን ነገር ነው ሀሳቤ። ኦልሬዲ አሁን ዲዛይን የሚያረቋቸው ነገሮች አሉ። ከነዚህ በኋላ ሜቢ እንግዲህ ከስድስት ወር በኋላ ወይም ግፋ ቢል አንድ ዓመት በኋላ የሚወጡ ሌላ ምርቶች አሉኝ እና ኢትዮጵያዊነትን፣ ባህልን፣ ወግን የያዙ ነገሮች ቢኖሩን ጥሩ ነው። በየሬስቶራንቱ በየቤቱ እንዲገቡ እያደረግኩ ያለሁት እና ቤት ባይኖርህ ወይ ሬስቶራንት ታያቸዋለህ፣ ይህን ምርቶች በተለያዩ ቦታዎች ታገኛቸውም እና ያ ኢትዮጵያዊነትን ያንጸባርቃል። በዚህ ደስ ይለኛል፣ ይህንን በማድረጌ ማለት ነው። እና አሁን ሙሉ ሰዓቴን እዚህ ላይ እየሰራሁ ነው እና ፎቶግራፍም አነሳለሁ። የተለያዩ የካሜራ ክለብ አባል ነኝ። ስራም እየሰራሁ እየተማርኩም እነዚህን ነገሮችም የሚያወጣሁት እና ምንም የሚያስቸግረው ዋናው አላማ አለኝ ወይ ነው። ይከብዳል፣ ግን ያን ተቋቁሜ አላማ ያደርሳለሁ የሚለውን ነገር ይዤ በመነሳቴ እግዚአብሔር ይመስገን አሁን የምፈልገው ደረጃ ላይ ደርሻለሁ። ጥሩ ነው ያለሁት።
አንተን የመሰሉ የጥበብ ስራቸውን በልባቸው ይዘው የሚችሉትን ያህል በአንድ በኩል ለፍቃዳቸው ለስሜታቸው ያደሩ፣ በሌላ በኩል ለኑሮ ጥረት የሚያደርጉ ወጣቶች የጥበብ ባለሙያዎች እንዳሉ አውቃለሁ። ያንኑ ያህል ደግሞ ከሚወዱት ነገር ጋር የሚቆራረጡበት ሳይወዱ ሳይፈልጉ የሚለያዩበት አጋጣሚ የኑሮ ሁኔታ የሚያስገድዳቸው እናያለን ና ምናልባት ሌላውን የኑሮህን ገጽታ ይህንንም እዚህ ቦታ ድረስ ለማድረስ የረዳህን የምንመለከትበት ወግ ይኖረናል። ለአሁኑ ወደ ቤት ጋብዘህ የጥበብ ስራዎችህን፣ ፎቶግራፎችህን፣ እነኚህ ለየት ያሉ ስራዎችህን ላካፈልክበት ሰዓት ለጊዜ አመሰግናለሁ።
እግዚአብሔር ይስጥልኝ። እናንተ መታችሁ ስለጠየቃችሁ እና ስራዬን ስላያችሁልኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
የንጉሴ መስኮት
ሊከፈት ነው።
በቅድሚያ ሰላም ላንተ ይሁን ንጉሴ።
ሰላም ላንተ ጋሽ ንጉሴ፣ መስኮቱ ተከፍቷል፣ ግባ።
አሉላና አዲሱ እንዴት ሰነበታችሁ? የ15 ቀን ዝግጅቴን ይዤ ቀርብ ያለሁ ባለፈው 15 ቀን ለዛሬ ይዤ ለመቅረብ ቃል የገባሁት አንጋፋውን ጋዜጠኛ ከበደ አኒሳን ነበረ። ነገር ግን እናንተ ባለፈው ዝግጅት መጨረሻ ላይ ስለ ወይኔ አስተሳሰብ ትንሽ ማብራሪያ ብትሰጥ የሚል ቃል ጣል ስላረጋችሁ ዛሬም በድጋሚ እዛ ላይ ለማተኮር ተገድጃለሁ። ወይን ያሰፌስ ልበሰብ፣ ወይን ልብን ደስ ያሰኛል፣ መንፈስን ስሜትን ደስ ያሰኛል እንደማለት ነው። ስለዚህ ሁኔታ ሳስብ ጎሳዬ ተስፋዬ ወይን ያሰፈስ ልበሰብ እያለ ይጫወታል።
ወይን ያሰፈስ ልበሰብ፣ ወይን ያሰፈስ ልበሰብ፣ ወይን ያሰፈስ ልበሰብ።
ያሰፈስህ ነው የሚለው እሱ፣ ያሰፌስህ ነው። እኛም አላረምን፣ ዘፈኑም ተቀርጾ ሰው እጅ ገብቷል። ይሁን ይህን ያህል መሰረታዊ ችግርም ላይሆን ይችላል፣ ግን እንደው ካወቅነውና ከሰማነው ዘንድ መስተካከል አለበት ብዬ አስባለሁ። እና የወልዲያው የቅኔ መምህር ገብረ ሕይወት ስለ ወይን ያሰፌስ ግሱን ያብራራሉ ባጭሩ።
ተፈታ ይጌታ ብለን ነው የምናወርደው። እንደገና አስተሳ ካለ አስተአመረ እንትን ነው ማለት ነው። ያስተፈስ ይላል።
በክረምት ቅጠላቸውና ፍሬያቸው ከሚረግፉ በበጋ ግን ቅጠልንም ፍሬንም ከሚያፈሩ እጽዋት አንዱ ነው። እንደ ወይን በለስ አለ፣ እንደ በለስ ዝግብ አለ፣ ሌሎችም ማለትም በበጋ ፍሬ የሚሰጡ በክረምት የሚደርቁ ማለት ነው። ለመሆኑ ወይን ያስተፈስ ስንል ምን ማለታችን ነው?
ወይን ወፈሬ ሮማን ምን አደረ በዚህ በዘመነ ጽጌ ያ ቅጠሉንም ፍሬውንም አራንቶ የነበሩ ዛፎች አሁን በዚያ ሲቀርብ ደግሞ እንደለመደሙ እንዳበቡ ሲያፈሩ ጥቅም እንደሰጡ ማየት ይናገራሉ። ቅዱስ ያሬድ ማለት ይመስላቸዋል።
ጸገየ ወይን ወፈሬ ሮማን ወፈሩ ኩሉ እጸወ ገዳም ቀን ሞስ ቁረ ማንዝ ጸገየ ወይን ወፈሬ ሮማን። ጸገየ ወይን ወፈሬ ሮማን የሚለው ምንድን ነው ትርጉሙ?
ወይን አበባ ወጣ፣ ወይን አበበ አፈራ፣ ሮማንም እንደዚሁ ፍሬ ሰጠ። እነዚህ ሁሉ በክረምት ውስጥ ራሳቸውን ደብቀው የኖሩ ቅጠልም ፍሬም የሌላቸው የነበረበት ዘመን አልፎ አሁን ደግሞ ከቅጠል ወደ አበባ አካባቢ ወደ ፍሬ ራሳቸውን ወደ መግለጥ ጥቅም ወደ መስጠት ሲሻገሩበት ወቅት መሆን ለመግለጥ ነው። ትርጓሜ ቤት ደግሞ የራሱ አለው። የምን ምሳሌ እንደሆነ በጋ የምን ምሳሌ እንደሆነ ክረምት የምን ምሳሌ እንደሆነ በዚያ በዘመን ምሳሌነት በበጋ የሚያፈሩ እነማን ሰዎች እንደሆኑ ከሰዎች አንጻር፣ ከሰማያት አንጻር፣ ከቅዱሳት አንጻር፣ ከይመናን አንጻር ደግሞ የራሱ ትርጉም አለው። እሱ ሰፊ ነገር ነው። ወደ ወይኑ እንምጣና ወይን ያስተፌስንበት ሰብ ወይን እንግዲህ ጥሩ ፍሬ ከሚባሉ ለሰው ጥቅም ከሚሰጠው እንዲሁም ፍሬያቸው ከሚበላው እንደገና ተጠምቀው ደግሞ ከውሃ ጋር ተጠምቀው በልዩ ልዩ ዝግጅት አብረውና ደግሞ ለሰው ጥቅም ከሚሰጡ ሰውነት ከሚያፍታቱ ደስ ከሚያሰኙ ፍሬዎች ተጠምቀው ከሚጠጡ ነገሮች አንዱ ነው ወይን። በዚህ አንጻር በወይን አንጻር ብዙ ነገር ተነግሯል። ለምሳሌ ቃለ እግዚአብሔርን ወይን ይለዋል መጽሐፍ። ወይን ደስ እንደሚያሰኝ ሁሉ ቃለ እግዚአብሔርም ሰዎችን ደስ ያሰኛል። ከኃጢአት በማራቅ ለጽድቅ በማዘጋጀት ለመንግስተ ሰማያት በማዘጋጀት ወይን በስጋን ደስ እንደሚያሰኝ ሁሉ ቃለ እግዚአብሔርም ልበ ነፍስን በጭቁር መንፈስ ደስ እንደሚያሰኝ ቅዱሳት መጻሕፍት ይናገራሉ። በመጀመሪያ ደረጃ
ማብራሪያውን የሰጡን ሊቀ ጠበብት አረጋዊን አገዘ ከአራዳ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ነው። ቅኔና ያሬዳዊ ዜማ የኢትዮጵያውያን ሁሉ የጋራ ቅርስና ሀብት ናቸው ብዬ እኔ አምናለሁ። አንዳንዶቻችን ግን ይሄ የእነዚህ ወገኖች ነው እያል እንተዋቸዋለን። የሀገር ሀብቶች ናቸው፣ ቅርስ ናቸው። ያም በመሆኑ ምክንያት ነው ዩኔስኮ የደመራን በዓል በተለይም ያሬዳዊ ማህሌት ሽብሸባ የሚታይበትን የደመራ በዓል በዓለም አቀፍ ቅርስነት መዝግቦት ያለው። እኛ ሀገር ግን ቅርስ የምንለው እንደ ላሊበላ፣ እንደ አክሱም፣ እንደ ሶፍ ዑመር እንዲህ የመሳሰሉትን የብራና ጽሁፎችን የድንጋይ ቅርጾችን ብቻ ነው። ዜማዎች ራሳቸው ቅርሶች ናቸው። በቤተ ክህነቱም ተመዝግበው አይገኙም፣ የሉም። እንደ ቅርስ ተደርገው አልተያዙም፣ ግን መያዝ ነበረባቸው። በነገስታቱ ዘመን ይወረቡ የነበሩ ወረቦች ዛሬ የሉ፣ ታሪካዊ ወረቦች። ለምሳሌ አድዋ ሲዘመት፣ እንደገና ደግሞ በዚህ በማይጨው ጦርነት ንጉሠ ነገሥቱ ሲመለሱ፣ በዚህ ጊዜ ሁሉ የተወረቡ ወረቦች እንደ ቅርስ መያዝ አለባቸው። ምናልባት ዛሬ የወደቀው ግዕዝ ነገ ሊነሳ ይችላል፣ የነገው ትውልድ ሊያነሳው ይችላል እና እነዚህን መልሶ ማግኘት አይቻልም። ስለዚህ ዜማዎቹን በምናዜምበት ጊዜ የተዋህዶ ሃይማኖት ተከታዮች ብቻ ወይም የኢትዮጵያ ቤተ ክርስቲያን ዜማዎች ብቻ ተደርገው መወሰድ የለባቸውም የሚል እምነት አለኝ።
ወይን ያስተፌስ ወይን ያስተፌስ ልበሰብ 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 ወይኔ አሰፌስ የሚል ዜማ ደግሞ እኔ አውጥቼለታለሁ። የዛሬ ዝግጅቴን እዚህ ላይ አበቃሁ። ሳምንት ሌላ የትራፊክ ችግር ካልገጠመኝ በስተቀር የ85 ዓመቱን የእድሜ ባለጸጋና አንጋፋ ጋዜጠኛ ከበደ አኒሳን ይዤ ቀርባለሁ። ደህና ሁኑ።
ንግሴን እናመሰግናለን።
እኛም እናመሰግናለን። እንግዲህ ከእንግዲህ ያስተፈስህ አንልም ንጉሴ።
በተለምዶ የምንጠቀምባቸው ታዲያ አዲሱ ይህን መሰል ብዙ ነገሮች አሉ ይመስለኛል።
በጣም ለምሳሌ አንድ ነገር ልንገር። ፍሬፈርስኪ ይላል ሰው፣ ወይም ፍሬከርስኪ ይላል። የማይረባ ለማለት ነው ነገሩ፣ ግን ትክክል አይደለም ሁለቱም። በተለይ ፍሬፈርስኪ ምን እንደሆነ አይገባኝም። ፍሬከርስኪ እንኳን የሆድሽ ፍሬ ማለት ነው። እሱም ቢሆን ፍሬከርስኪ ብለህ የማይረባ ነገርን ሊገልጥልህ አይችልም። እንዲህ አይነት የተለመዱ በእንግሊዝኛ ይሄ ኮመን ሚስቴክ የምንላቸው ሰው አሁን ቅድም ወይን ያስተፈስ ወይ አበርህ ለገጥ የሚሉም አሉ ደግሞ
ይመስለኛል።
ቀላል ነው ግን
ልማዱ ይበረታና ትክክል መስሎ ይቀርባሉ። ብዙ ጊዜ በአማርኛ ቃላት አጠቃቀም አነጋገሮች ግድፈት ላይ መላልሰን እንጎበኛለን። የቋንቋ ጉዳይ፣ የባህል ጉዳይ ግድ የሚላቸው ሰዎች የሚጽፉባቸው ወይም ሊጽፉባቸው የሚገቡ ይመስላል።
አየኸው ደግሞ አሁን ምን መጣ መሰለህ? መድኃኒትን ፍለጋ ሄዱ ቃለ መጠይቅን ሊሰሙ አሁን
ተገድፋ ሌላ ጋር ተቀመጠ
እና የአማርኛ ነገር ቋንቋ እስካለ ድረስ በትክክል ብንናገርበት እኔ ጉዳቱ አይሰማኝም። ግን ምን እንደሆነ እንዲህን የሚናገሩ ሰዎች አላማቸውም ከየት እንደመጣም እኔ በጣም ያስገርመኛል። እና ወደፊት እንሰራለን። በተለይ ለእኔ የቤት ስራ ሰጥተህ የነበረ
ይሄ ትልቅ ደሃን እያሳሰበኝ ነው። መልሰን እንጎበኛለን። አዲሱ የባህር ዳሩን የአማርኛ ቋንቋ ማበልጸጊያ ማዕከል እዚህ ጋር ያስታውሷል። እንዲህ ግድ የሚላቸው በቋንቋ ውስጥ የሚገደፉ ወይም ደግሞ የሚፈጸሙ በፍጹም መሰረት የሌላቸው ከስህተት የሚመደቡ አጠቃቀሞች መገናኛ ብዙሀኑ ሲዘልቁ የሚያደርጉትን የሚያስከትሉትን ጉዳት የመረመረ ነው። ምን እንደደረሱ ደግሞ ከአንድ ዓመት በኋላ መልሰን ማየት እነሱንም መጋበዝ ያስፈልገን ይሆናል።
መልካም።
አዲሱ ለዛሬ የቀረን የሙዚቃ የመሰናበቻ ዜማ ሳይሆን ከዚያ በፊት ማሳሰቢያ ነው።
ማሳሰቢያ ለፕሮግራም ተከታታዮች እንዲጥፉ
የስልክ ቁጥሮቻችን እናስታውሳለን።
አዎ 2022059942 የውስጥ መስመር 14
የኢሜይል አድራሻችን horn@voanews.com ብላችሁ ከጻፋችሁ ይደርሰናል።
ደብዳቤ በተለይ ለአሜሪካ ድምፅ ራዲዮ አማርኛው አገልግሎት ብላችሁ የራዲዮ መጽሔት አዘጋጆች ማለት አትርሱ።
የመልእክት አድራሻችን 330 ኢንዲፔንደንስ አቨኒው ሳውዝ ዌስት ዋሽንግተን ዲሲ 20237 ነው።
እንግዲህ የቀረን አሉላ፣
አሁን በርግጥ የቀረን
አንድ ነገር ነው። እስከ ማጠቃለያ ዜና የሚያዳርስ
የድምፃዊ ጎሳዬ ተስፋዬ ዜማ ነው። እንሆ
አላዘገሊላ በዶኪማስ ቤት ውሃን ወይን አድርጎ ታየ ታምራት ወይን ያስተፈሰለበሰ ወይን ያስተፈሰለበሰ በልጃቸው ማረግ ወግላየው ቤተሰብ ዘመድ አዝማድ በደስታው ይሰብሰብ
አድማጮች ከመሰናበታችን በፊት ማጠቃለያ ዜና። የዩናይትድ ስቴትስ ምርጫ ተነገ ወዲያ ማክሰኞ ይካሄዳል። ዲሞክራቲክ ፓርቲው ፕሬዝደንታዊ እጩዋ ሂለሪ ክሊንተን እና ሪፑብሊካኑ ተፎካካሪያቸው ዶናልድ ትራምፕ ማንን እንደሚመርጡ ያልወሰኑ መራጮችን ለማሳመንና ደጋፊዎቻቸውንም ወጥተው ድምጽ እንዲሰጡ ለመቀስቀስ ዛሬም በተለያዩ የሀገሪቱ አካባቢዎች እየተዘዋወሩ ቅስቀሳ ይዘዋል። በማዕከላዊዋ የሶማሊያ ግዛት ጋልካዮ በፑንትላንድና ጋልሙዶግ መንግስት ኃይሎች መካከል ተኩስ አቁም በተቋጠረ በቀናት ውስጥ ውጊያ ገረሸ። ቢያንስ 24 ሰዎች ተገደሉ፣ ከ80 የሚበልጡ ቆስለዋል። በዩናይትድ ስቴትስ የሚታገዙት የኩርዶቹና የሶሪያ ተዋጊዎች የእስልምና መንግስት ነኝ የሚለውን ቡድን ጠንካራ ይዞታ ራካን ሊያስለቅቁ ጥቃት መክፈታቸው ተሰምቷል። በውጊያ የታመሰችው የኢራቋ ሞሱል ከተማ የገቡት የመንግስቱ ወታደሮች የእስልምና መንግስት ነኝ የሚለው ቡድን ነውጠኞች ቁጥጥር ስር ወዳሉት መንደሮች መገስገሳቸውን ዛሬ ጋብ አድርገው ውለዋል። ብዙ ሲቪሎች ስላሉ እነሱን ከጥቃት ለመከላከል ነው ብለዋል።
የአሜሪካ ድምፅ ራዲዮ ዘውትር ቅዳሜና እሁድ በ1922ና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት በመደበኛው ስርጭታችን መልሰን እስከምንገናኝ
ከፕሮግራም አቀናባሪያችን ንጉሱ ታምሬ ጋር
ፕሮግራም አዘጋጅና አቅራቢዎችን የአዲሱ አበበና
አሉላ ከበደ በዚሁ እንሰናበታለን።
ሰላም
ደህና ደሩ።
This program has come to you from the Voice of America, Washington.